ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተመስለኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 2 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥር 2 ቀን 1500 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? እስከ መቼ?
ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን አተታ ካቀረብን በኋላ ከጓድያ ሰለማጆ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከፍተኛ አመራር ኮሚቴና መስራች አባል ጋር ከአምስት አመታት በፊት ተደርጎ የነበረውን ቃለ ምልልስ ሶስተኛውን ክፍል እናሰማለን። ባለቤቱ ያቀለለውን ባለዳ አይቀበለው። አምባገነኖች በብዙ መልክ ቢመሳሰሉም በሁሉም አንድ ናቸው ማለት አይደለም። ለምሳሌ የሩሲያው ፑቲን ብዙ ነገር ወሳኙ እሱ ነው ቢባልም ፓርላማ ያለውን ያስወስናል እንጂ በግሉ እንዳሰኘው ሲዘባርቅ ሲወስን አይገኝም አይታየም። የአዲስ አበባው ኮሎኔል ግን ማንንም እንደማያማክር ብዙ ጊዜ ግልጽ አድርጓል። ወያኔን ሽብርተኛ ብለው ከደመደሙና በፈለገውም ጦርነት ገብተው ስንት ሺህ ህዝብ ከማገዱ በኋላ ራሱ ብቻውን ከወያኔ ለመደራደር ዝግጁ ነን ብሎ ወሰነ። ቀደም ለሻቢያ ደም የፈሰሰለትን መሬት ሲለቅ ሆነ ከሻቢያ ጋር ሲስማማ ለይስሙላ እንኳ ፓርላማ ያለውን በረት ያማከረው የለም። ለነገሩ እስከዛሬም አረቦቹ እንጂ በምን እንደተስማሙ የሚያውቅ ኢትዮጵያዊ የለም። የጀመረውን ድርድር ገና ሊጀምር ነው ቢልም ማን ድርድር ወሰነ ለሚለው ግን ምላሹ ማን ጠይቆኝ እንደሆነ አለ። ኮሎኔሉ የራሱን አገዛዝና ተቋሞች ከንቀት በላይ ይንቃል። አማከርኩ ተወያየሁ በጋራ ወሰንኩ ብሎ ሊደረደር እንኳ ቅንጣትም አይሞክርም። ድርድሩ ምክክሩ ምይይቱ በአዳን ጋር አሜሪካን ጋር እንጂ ከኢትዮጵያውያን ጋር አይደለም። በመሆኑም ትላንት የአፋርን ህዝብ አማራውን ወዘተ እየፈጀ ካለ ወያኔ ጋር እደራደራለሁ ዝግጁ ነኝ ብሎ ራሱ በጥጋቡ ባለፈለፈም ነበር። ዘረኞቹ በሞላ ኢትዮጵያን እንደ ጠላት በማየታቸው በመውሰዳቸው አገራችንን ማቅለል ማዋረድ ዋና ተልእኳቸው ነው። ታሪካችንን ያረክሱታል። አድዋን ዘንግተው አኖሌን ያናፋሉ። ለደመኛ አረቦችና ምዕራባውያን ይደነፋሉ። ውርደት በኩንታል ይሸከማሉ። ስንት አኩሪ ታሪክን ሰርታ ጽፋም ድንቅና ክብር የተባለችውን ኢትዮጵያ ምሳሌ የሆነውን ሰንደቋን የተደነቀ ፊደሏን ሁሉንም ይክዳሉ፣ ይሰርዛሉ፣ ይበርዛሉ። ኢትዮጵያን ትተው በጎጥ ይዘትና ማንነት አሳንሰው ሊያቀርቧትም ቀንተሌት ይጥራሉ። መጋቢ አስር አለቆችና ኩታራና ዘረኛ ኮሎኔሎች የሚጨፍሩባት አገር ሊያደርጓትም ይዋደቃሉ። ምን ሰው ቢጠፋ ነው ኢትዮጵያን የመሰለች አገር ባየናቸው ውዳቂ ዘረኞች ተገዢናት ተብላ ስትገለጽ የቆየችው? የህዝቧ አንዱ መለያና ክብር የሆነውንስ ሃይማኖት ሲያጠቁና ቤተ ክርስቲያን ሲያቃጥሉስ ዓላማቸው ምን እንደሆነ ለማንም የሚሰወር አይደለም። ነገ የሚፈልጉትን ከነ ይዘቱ ከወዲሁ እየጠቆሙን ነው። ኢትዮጵያ ብለው ጸንተው በአገር አንድነት አምኖ ያለውን ህዝብ ነጥለው ሊያጠፉ ሲንፈራገጡና ከውጭ ጠላትም ሲያብሩ መሰረታዊ ጸረ ኢትዮጵያ አቋማቸውን ዳግም አረጋግጠዋል። ሰንደቅ ዓላማችንን ተራ ጨርቅ ከማለት አልፈው ቀይረው እንደውለበለበ አግደዋል የወያኔን ካንቲባ ተብዬ አገር ዘራፊዎችና አጥፊዎች የኦዴት ጅቦችና ህዝብ አጥፊዎች ተከተዋል ይነገር ባይፈልጉም ያማራውና አገር ወዳዱ መመንጠር ዋና ስራቸው እንደሆነ አለ ደርግ ጀምሮት ወያኔ ያጠናከረውን ፍርሃት ሆዳደርነት እነዚህም ጫፍ አድርሰውት ራሱ ዳያስፖራ የሚለውን ቃል በውጭ ያሉ ዜጎች አግባብ ባይሆንም በጅምላ ከርሳደር ብሎ የተተረጎመ ሆኖ ይገኛል መድረኩ የተጣበበው በባንዶች አድርባዮችና አገርን ሳይሆን እኔ የእኔ ቅደምባዮች ሆኖ ይገኛል ለአገሩ ለወገኑ አሁንም ደሙን የሚያፈስ ጀግና ህዝብ ኢትዮጵያ እንዳላት መካድ ባይቻልም አገር በል አንበጣ መፍላቱ ተምች መበራከቱ ከቶም የሚካድ አይደለም ብዙ ዜጋ ነግ ምን ይመጣ የሚለው እንደሚያሳስበው ግልጽ ነው የዘረኞች አድንቋሪ ጩኸት ወደ ቀቢጻ ተስፋ ሊከተው ይጋፋል በያቅጣጫው የሚደርሰው ግፍና የሚዘገበው አውሬነትም አንገት አስደፊ ነው በለስቀናን ብለው ሲዋርቁ ነግ የሚንኮታኮቱ አይመስሉም ነገር ግን የቅርብ የሩቅም ታሪክ እንደሚያስተምረን መንኮታኮት ሳይሆን ድምጥ ማጣቸው ይጠፋል ይተናሉ እንዳይት ከጉድጓድ ገብተው ደብዛቸው የሚጠፋበት ጊዜም ይከሰታል ይህ ይሆን ዘንድ ግን አገር ወዳዱ ህዝብ አንድነቱን አጠንክሮ ተደራጅቶ በሁሉም መስክ ጠላቶችን ለማደባየት ቆርጦ መታገል ይኖርበታል ኢትዮጵያዊ ጸረ ዘረኛ ህብረቶችና ተቋሞች ማበብ አለባቸው ያገርን የነገጣ ለግለሰቦች ያው ለዘረኞችና ሆዳሞች አሳልፎ መስጠት ማክተም አለበት ከአጼው ጊዜ ጀምሮ የተደረገው ትግል መለያው የህዝብ የበላይነትና ወሳኝነት ይስፈን የሚል እንደነበርና አሁንም እንደሆነ መዘንጋት አያስፈልግም ያንድ ጠንካራ መሪ አስፈላጊነት ፖለቲካ በመሰረቱ ጸረ ህዝብ አስተሳሰብና ጸረ ዴሞክራሲም ነው መሪ ሌላ አምባገነን ሌላ ህዝብን ማንም ሊተካ አይችልም ሊፈቀድለትም አይገባም በትግላችን ዘረኞችን እናስወግድ
ለን ክብራትና ክብራን ተመልካቾቻችን በዛሬው የገጽ ለገጽ ዝግጅታችን አቶ ኢያሱ አለማየሁን በእንግድነት ይዘን ቀርበናል። አቶ ኢያሱ አለማየሁ በስነ ጽሑፉ ዓለም የወጣላቸው ገጣሚ እንዲሁም የፈጠራ ስራዎቻቸው ወደ ተለያዩ ቋንቋዎች የተረጎሙላቸው ደራሲ ናቸው። በፖለቲካው መስክ ደግሞ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ሲሆኑ ከድርጅቱ መስራቾችም አንደኛው ናቸው። በግል ህይወታቸውና በኢህአፓ እንቅስቃሴዎች ዙሪያ አነጋግረናቸዋል። ተከታተሉን።
ሶስተኛውና የመጨረሻው ክፍል
ከአብዮት ሌላ በቡድን ደረጃ ተዛይቶ ከኢህአፓ ጋር የተዋሃደ ተቀላቀለ አለ?
የለም። እኔ እስከማውቀው የለም። ካላስታውሰኝ
ፎሪት የቆ
ምትቆብዮንም
ኢህአፓ በይፋ በታወጀበት እንግዲህ ነሐሴ ላይ 67 ላይ ራሱን በይፋ አስተዋውቋል። የተቀበለበትን መንገድ ማለት ከመላው ኢትዮጵያ ህዝብ ጋር የተገናኘበትን እና ራሱን ያስተዋወቀበትን መንገድ ሊነግሩን ይችላሉ?
እንግዲህ ፕሮግራሙን አዘጋጀ። ፕሮግራሙን በአንድ ጊዜ በአንድ ቀን በመላው ኢትዮጵያ አሰራጨ ሁሉ ቦታ።
በምን ተጠቀመው? በዛን ሰዓት ከነበረው መገናኛ ተሏላ ቀርነት አንሳር እንደምን ተወጣችሁት ያለው?
ለምን ነው መገናኛው ኋላ ቀርነት?
ተውም ነው ያለው። አሁን
ኢንተርኔት የለም ነው?
ኢንተርኔት የለም። ስልኩም በጣም ዘንጣት ማዞሪያ ተደውሎ እንትን የሚባል ነው። ፋክስ የነበረ አይመስለኝም በዘንጣት። ፕሮግራምን የሚያክል ነገር በመላው ኢትዮጵያ እንኳን ትናንትና አይደለም ዛሬም ከባድ ነው።
አውቶቡስ አለ።
በተለይ በህቡ ደረጃ ለሚሰራ አንድ ድርጅት በጣም በጣም ከባድ ነው ይታየኛል።
አለ ያኔ እንግዲህ የህዝብ ቁጥር 100 ሚሊዮንም አይደለም ግን አንደኛ አውቶቡስ አለ ሎንቺና አለ እሱ ተይዞ ይከዳል። ወለተኛ አንተኑ ሲላክ ደሞ ያው ማባጃ ተነበራ ደሱ በየቦታው ይባዛል ይቀረዛል ማለት ግን ይሄ በግሬ ስራ ግዜ ኮስቷል ታደርጎ ፕሮግራሙ እንዲተደርጎ በስን ሰዓት እንደሚሰራጭ ምን ቦታ እንደሚሰራጭ ነው በደም ተዘጋጅቶ መዋቅሩ ተዘርግቶ ስለነበረ በዛ መዋቅር መልክ ግሬ ለመስራት ተሰራበት ሁናቴ ነው።
በቋንቋ ደረጃ ላይ ቋንቋ ተጠቅማቸዋል ለምሳሌ ፕሮግራሙን በማስራጨ ፈገግ
እንዴት
ሌላ ቋንቋ ለምሳሌ ከአማርኛ ሌላ ቋንቋዎችን ለምሳሌ ለኦሮምኛ እንደዚህ ማለት ቋንቋ ይጠቅማቸዋል?
አዎ ፕሮግራሙ በአማርኛ በእንግሊዝኛ በትግርኛና በኦሮምኛ ነበር። በኋላ ወደ ሌሎች ቋንቋዎች ተተርጉሟል ግን ያን ቀን የተሰራጨበት ቀን ላይ አይደለም።
እስቲ እንግዲህ ከዚህ ጋር ተያይዞ ዲሞክራሲያና ሌሎችም ድርጅታዊ ጋዜጦች ህዝቡን በማንቃትና በማደራጀት ረገድ የተወጡትን ሚና ቢነግሩ።
ዲሞክራሲ እንግዲህ ልሳናችን ነው በሚል ያው ተጨባጭ የዲሞክራሲ ኮሚቴ ነበር ሚሽን ፖሊሲዎችና ሐሳቡን ተሞንተው ከማከላዊ ኮሚቴውም የሚመጣውን ሐሳብ ይዘው የሚጽፉ አሁን በዚህ ሳምንት ምን ኖር የለም በምን ላይ ነው የምንታቸው በዛ ሳምንት ላይ ነው የምንታቸው መደመኛ የሚሰራ ኮሚቴ ነበር በዛ መሰረት ነው እንግዲህ ዲሞክራሲ እንደ ተወዳጅነትን በጊዜው በጣም አስርፏል እና በሱ መሰረት ብዙ መልእክት ለማስተላለፍ ተችሏል።
አሁን ሌሎችን ጋዜጦች ነበሩ ሲተቃቀፈዋቸው
ምን ናቸው
ለዲሞክራሲ ሌላ ጋዜጦች ነበሩ
ላባደር የሚል ነበር
አዎ ሲቆሮ
ወታደር አለ ሴቶች ተነሽ ሴት ነው አለ እንደዚህ የሚባለው አንተ ነገሮች ነበሩ ምን በልዩ ልዩ ቦታ በልዩ ልዩ እንትን በውስጥም በወደጅም ተወጥተዋል እንግዲህ ዜና መጽሔት የሚለውጭ ነበር አብዮት የሚልም በእንግሊዝኛ የሚወጣ ወርሃዊ እንትን ነበረን እና ብዙ የጽፈት ብዙ ነው እንትን የነበረው ነው ለጊዜው ሁሉንም ማስታወስ አልችልም። ዋናው ግን በዴሞክራሲያ አዘጋጅ ኮሚቴ ነበር በኮሚቴ የሚሰራ ስራ ነው ዴሞክራሲያ በአንድ ግለሰብ የሚሰራ አይደለም አብራውንም እንትን የሚሉት የሚወያዩበት ያንን ርዕስ ይዛሉ ደግሞ የሚያውታል መጨረሻ ላይ ደግሞ ይታያል ከመበተው ነው ፊት በኋላ የማዕከላዊ ኮሚቴው ጓዶች ሲሰውና ወደ ሜዳም ሲሄዱ በከተማ የቀረው ግለሰብ ያመቻው ይሄ ነው ራሱ ያወጣል ራሱ ያሰራጫል በመዋቅር ማንንም ሳማክርና እዛ ላይ ሲዘበቀቅ ያለ ሁናቴ እንግዲህ ተፈጠረበት።
ዲሞክራሲያ እጅግ ተወዳጅ ሰዎች እጅ በእጅ ተቀባብለው የሚያነቡት ጋዜጣ ነበር። ከዛ ሌላ ሰዎች ጋዜጣውን ካገኙት በኋላ ኢቨን ገልብጠው ያስተላልፉት ነበር። ምንድነው ለዛ ተወዳጅነቱ ምንጭ ምንድን ነበር?
አይ ያዛ ጊዜ የነበረውን የህዝቡን ስሜትና ፍላጎት ያንጸባርቃል ያስተምራል ደግሞ እንደዚህ ቢደረግ ይሄ ነው ዲሞክራሲ ስንል ህብረት ግንባር ስንል ለውጥ ስንል አብዮት ስንል የሚል ማስተማሪያም ነው ግን ደግሞ የህዝቡ ሶት የከፋ ህዝቡ ሶት እናም ሶት ያለ ያቀርባል። ሰራተኛ አንድ ነገር ሲመጣበት የሰራተኛውን ብሶትና የተደረገበትን ግፍና ምን አይነት መፍትሄ እንዴት መታገል መቀጠል እንዳለብን ያረጋ ያስተምራልና ህዝቡ የሚፈልገው ነው ያገኘው የሚፈልገውን እንትንም ይሉና ደርግን ድጋፍ ስለማይፈልግ ለምሳሌ ደርግን እንደግፍ የሚሉት ወረቀቶች የሚወጡ የነበሩት ምንም አንዳንድ አድማጭ ነበራቸው ተከታታይ ነበራቸው እንጂ እንደ ዲሞክራሲያ በጣም ተወዳጅነት ለማትረፍ አልቻሉም። ምክንያቱም የያዙት አቋም ከህዝብ ጋር ልብ ትርታ ጋር የገጠመ አልነበረም እና እንደዛ ነው።
እዚህ ላይ ቋንቋና የስታይል ጉዳይም እንትን ይለያል።
አዎ ቢጽፉ ልጆች ጓዶች በጣም ችሎታ ያላቸው በአማርኛ ቋንቋም ችሎታ ያላቸው ለተኛ በስነ ጽሁፍም በጣም የበሰሉ ጓዶች ስለሆኑ እንትን አይደለም ደባሪ አይነት ጽሁፍ ዝም ብሎ ችክ ብሎ ቲዎሪን የሚያበደብን ብቻ አልነበረም እና እንዲያነቡት የሚገፋፋቸውና የሚስባቸው ነበር እና በዚህም በዛ ላይ ብዙ አስተዋጽኦ አደረጉት። አሁን ብዙዎቹ በህይወት የሉም ግን ትልቅ አስተዋጽኦ አድርገው አልፏል ማለት ይችላል።
እስቲ ወደ ደርጉ የመሬት ላራሹ አዋጅ እንሂድ። እንግዲህ በአጼያዊው ስርዓት ላይ የወደቀ ትልቅ ዱብዳ መሆኑ አይቀርም መሆኑ አይካድም የመሬት ላራሹ አዋጅ እና ከትምህርት ቤት አንስቶ በፈክሩ ስር ታገላችሁት አብዮተኞችስ ያንን አዋጅ እንደምን ተቀበላችሁት?
እኛ በአቋም ደረጃ እንግዲህ መሬት የመንግስት ይሁን ሁሉም ያገር መሬት የሚል አቋም አልነበረንም። መታገር ያለበት መሬት የንጉሱና የንጉሳዊ ቤተሰብ እና የዚህ መኳንንትና ባላባቶች ምናምን ወዘተ የሚል ነው እንጂ ሁሉም መሬት መንግስት ወርሶ እሱ እንደ ባላባት እንዲቀመጥ በሰው ላይ አልነበረም እቅዳችን። ግን ይሄ አዋጅ እንግዲህ የኢትዮጵያ መሬት ውስጥ በጣም ውስብስብ ስለነበረ ባንዴ በዚህ ለማጠቃለልም ስለፈለጉ ተደረገ። እዛ ምሁሮች ተካፍለውበታል። ጥናት አለን እውቀት አለን የሚሉ ምሁሮችም በመጀመሪያ ድጋፍ ነው የተደረገው። ለዚህ ደግፈናል እኛም ደግፈናል። ግን ያቀረብነው ምንድነው የአርሶ አደሩ ዴሞክራሲያዊ መብት መከበር አለበት፣ አርሶ አደሩ መታጠቅ አለበት፣ ከፊውዳል ጥቃት ራሱን ለመከላከል የሚል አስገብተናል እንጂ አዲስ አበባ ያኔ ተራማጅ ሰልፍ ብለው ሲደግፉ በዛ ሰልፍ እነ ጸጋይ ደብተራ ሁሉ ተሳትፈዋል። ሳሰች ከህቡነት ወጥተው ነበሩ እዛ ሰልፍ ውስጥ እና አልተቃወሙ ነው። አሁን እንደዛ ብሎ በኋላ ሻጠረው ከፊውዳሎች ጋር ሆኖ ብሎ የሚከሱን አሉ። በእኔ ደግሞ ሀሰት ነው። እኛ ከፊውዳሎች ጋር አለ ነው። ግን ዴሞክራሲ ካልተከበረ ወታደሩ አሁንም ቢሆን በአርሶ አደሩ ላይ ከተጫነ መብት ከሌለ ያ ትጥቅ ታጥቆ ይሄ ደግሞ ባዶ እጁ ነው የሚታረድና የሚገደል ከሆነ ይሄን ነገር በስራ መዋል አይቻልም። መሬት ለአራሱ ደግሞ ካልሆነ ግሬ የመንግስት ጨሰኛ እንዳይሆን የሚል ማሳሰቢያ አድርገናል እንጂ ደግፈነዋል። በኋላ እንደነፈራ ነው ሆነ። ዘማቾችም ይገደላሉ፣ አርሶ አደሩም በየቦታው በፊውዳሎች መጠቃት ያዘ እና በዛው ልክ ደግሞ የኛም እንግዲህ አቋማችን የጮታ አቋም አርሶ አደሩ ይታጠቅ እንዲህ የሚል ነገሮች እንግዲህ የያዝን ስንመጣ መለያየት መጣ እና ደርግ እግዱ ጠቅላላውን ለመቆጣጠርና አርሶ አደሩን የራሱ ገባር ለማድረግ መሆኑ እንግዲህ ያው በሂደትም እንደታየው እንደዛ ነው የሆነው እና ደርግ ነው የመሬት ላራሹ ነው አዋጅ ያበለሻሸውና ያከሸፈው እሱ ነው።
እንትን አዋጁ ከመውጣቱ በፊት በተለያዩ የእርሻ ድርጅቶች ውስጥ ሲሰሩ የነበሩና እንዲሁም በመሬት ይዞታ ድርጅቶች ሲሰሩ የነበሩ ምሁራን በረቂቅ ውስጥ ዝግጅት ውስጥ ሀሳባቸውን ለማካተት እንትን የቻሉ ይመስለኛል እና ኢህአፓስ በዛ በኩል ምንም እንትን አላደረገም። ተሳትፎ አልነበረም።
የተሳተፉ ይኖሩ ይሆናል፣ ግን እንደው በድርጅት ደረጃ እንዲህ የሚለውን አንቀጽ እኛንን እንዲያደርግ ነው ምናምን ለማለት የሚችለው አይደለም። ግን እንግዲህ እንግዲህ በሁሉ ነገር ውስጥ ገብተንም ስለምናዳምጥም ስለምንገኝም የነበሩ ይመስለኛል።
እና ይሄ አዋጅ ደግሞ በአጠቃላይ በሚታይበት ሰዓት ላይ በኢትዮጵያ ተራማጆች አሰላለፍ ላይ ከፍተኛ ለውጥ ያመጣ ይመስለኛል። እስከዛ ድረስ በኢህአፓና በመኢሶን መካከል የጎን ለጎን ውድድሮች እንትን ውይይቶች ይካሄዱ ነበር። ከዚህ በኋላ ግን መኢሶን ጠቅሎ ደርግ ጉያ ውስጥ የገባ ይመስለኛል። ምክንያቱም ደርግ ተራማጅነቱን አሳይቷል እና ከዚህ በኋላ እንደውም በሂስ ነው እንጂ በሌላ መንገድ እንትን የምንለው ነገር ብለው ከኢህአፓ ጋር ያለውን እንትን የሚበጥሱት ይመስለኛል። ግን ናቸው በዚህ ላይ ደግሞ በተመሳሳይ ወቅትም ይሄ አዋጅ አሲምባ ላይ በነበረው ሰራዊት እንትን ላይ መናጋትን ያስከትላል። የተወሰኑ አባላት ሰራዊቱን ከድተው በሚወጡበት ሰዓት ላይ መነሻ አድርገው ያቀረቡት ሀሳብ መሬት ላራሹ ታውጇል፣ ይሄ መንግስት ተራማጅ ነውና አብሮ መስራት ይቻላል የሚል ይመስለኛል። ስለዚህ ነገር ዝርዝር አድርገው ቢነግሩ ምን አመለካከት አለዎት?
እንደዛ ያሉ ልጆች አሉ። ደርግ መሬት ላራሹን ስላወጀ አበቃለት አብዮቱ እኛም ትግላችን ያሉ አሉ። አንድ 6-7 ከድተው ሄደዋል። ወደ አዲስ አበባ ገቡ እና አዲስ አበባ እኛም ጓዶች አግኝተው አነጋግረዋቸዋል። ይሄን ማቋም ይዘዋል። በዛ ላይ ደግሞ ያው ብርሃን መስቀል እንዲያደርገን የሚሉት ክሳቸውንም ደርድረዋል። መሬት ላራሹ ስለታወጀ ሌሎቹ ደግሞ በቃ ከዚህ የበለጠ ተራማጅ መንግስት የለም፣ የግራ መጽሐፍትም ይሸጣል እዚህ በከተማ እንዴት ፋሽስት ትሎታላችሁ ምናምን ብለው ዝም ብሎ በአየር ላይ ንገዋ ላይ የተንሳፈፈን ነገር ሀቅ መስሏቸው የሚጨበጥ የሚዳሰስና የሚቆይ ደግሞ መስሏቸው እና ምን አረገ ዴሞክራሲያዊ ምን ተግባራዊ የሚሆን ዴሞክራሲያዊ ምን እርምጃ ወሰደ? የህዝቡን የመናገርና የመጻፍ የመቃወም መብትስ አከበረ ወይ? ሁሉ ፓርቲ ድርጅት ወጥቶ በይፋ ተደራጅቶ ምንም ተጽዕኖ ሳይደርስበት ለሀገሩ የሚታገልበት ሁኔታ ተፈቀደ ወይ አለ ወይ? ማን ፈቃድ ይሳረገው ለነገሩ? ማን ከልካ ያረገው ብለን ስንጠይቅ ምንም ነገር የተጠየቀበት የለም። አብዮቱ አንድ እርምጃ ወደፊት ሳይሆን ደርግ አብዮቱ አንድ እርምጃ ወደኋላ ነው። ይሄን ነው ያለው። እና ደግሞ ታሪክ ደግሞ አሳየ ትክክል እንደነበረ። ግን አንደምታ ነበረው ተጽዕኖ ነበረው የምትለው ልክ ነው። ተጽዕኖ ነበረው ማለት ልዩነቱን አባብሶታል በግራ ክንፍ መሃል ማለት ነው።
በተመሳሳይ ወቅት ደግሞ ደርጉ እዛ ቀደም ብሎ ይመስለኛል ህብረተሰባዊ ነኝ ሶሻሊስት ነኝና ብሎ አዋጅ አውጃል። በተመሳሳይ ወቅትም የግንባር ጥሪ ያደረገ ይመስለኛል እና አጠቃላይ የኢትዮጵያ ተራማጆች ተራማጅ ኃይሎች በሚል ያንን ጥሪዎቹን እነዛን ጥሪዎች እንደምን ተቀበላችኋቸው? ምንስ ምላሽ ሰጣችሁ? እንደዛ ተነበረው
ህብረተሰብ የሚባለው የወታደር ጨዋታ ነው እኛ መሰለን። እና ይሄ አፍሪካ ውስጥ ያምዘው የአፍሪካ ሶሻሊዝም እየተባለ ምድር አምባገነን የአፍሪካ ሶሻሊስት ነበር። ሴኩቶሬ የአፍሪካ ሶሻሊስት ነበር። ጊኒ ስንት ሰው የጨረሰው አምባገነን የነበረው እና ጨዋታ ነው። ምንም ሳይንሳዊ ይዘት ወይም ተጨባጭ ማህበረሰባዊ ህብረተሰብን መብት በማክበር ደረጃ አቋም የለውም። ነገር እንትን አሉታዊ ነው። ግን ሶሻሊዝም ምን ማለት ነው? ሶሻሊዝም ታንዛኒያም ሶሻሊዝም በአንድ በኩል ነው ኔሬሬ ሞከረ የከሸፈ ነው። ታዲያ መሰረቱ ሶሻሊዝም ከተባለ መሰረቱን አልያዙትም። ከዚህ ህብረተሰባዊነት የሚለው ባደናገሪያ ነው። ህዝባዊ መንግስትን ጥያቄና መፈክሮች ለማደናገር ነው። ምክንያቱም ምንም አይነት መሰረት የሌለው ራሱ ምን እንደሆነ እንኳን ሊያስረዳ አልቻለው ነው። ለነገሩ አቶ ሚካኤል ሙሩ ናቸው ያመጡት ይሄን ነገር። ከሳቸው ነጥቆ ነው ሊል የሞከረው እና እሱን አልተቀበልነውም እኛ። ደማል በቃል ማታችን ይሄ ቀረበው ፕሮግራም አይሰራም ከሀቅ ከሳይንስ ጋር አይገናኝም ብለን መቃወም ደግሞ መብታችን ነው። ሌሎችም ደግሞ ሶሻሊዝም ምትሉት እናንተም አይረባም አይተነዋል በሌላ ቦታ አይሰራም ማለት መብታቸው እንደሆነ ሁሉ ማለት ነው። የህብረት ጥሪ የተባለው እኛ ህብረት ጥሪ እንዴት እንደጀመሩት ለምን እንደጀመሩት እና ማን እንደተዋዩበትና ምን እንደሆነ ተንኮሉ ከመጀመሪያው አውቀናል። ግን ለህብረት ጥሪ ሲደረግ ህብረት ጥሪ አንቀበልም ማለት ነው። ጥሩ ነው ያለ ጥሪው በዲሞክራሲ ላይ ያለ ቁጭ ብሎ ለምን ነው የሚኖር ሰዎች ለምን እንደማነቦ አይገባኝ። ግን ሁሉ ሀይና ማቀፍ አለበት። ዲሞክራሲ መብቶች የታገዱት መለቀቅ አለባቸው በስራ ላይ መዋል አለባቸው ማለት የመደራጀት መብት የመናገር መብት የማደራጀት መብት ደግሞ እና ደርግ ያሳሰበ እያለ አዋጅ እያወጣ ኑና ተሰብሰቡ ሊረዳቸው ሊል አይችልም። ስለዚህ ያን እነዚያ ቅድመ ሁኔታዎች መደረግ አለባቸው። ከዛ ሁሉን አቀፍ ነው ለአንድ ድርጅት ለኢህአፓ አይደለም ይሄም ይደረገው ሁሉን አይደለም ህብረት ተራማጆች ህብረት አይደለም ተባለ ሁሉን ይመለከታል ማለትም እዛ ላይ ሳህት ብለናል ኦነግ ብለናል የሃይማኖት መሪዎች ብለናል ሁሉም ድርጅቶች ኢህአፓና በፖለቲካ የተደራጁ ሁሉም ደርጉም ከደርግም የተውጣጣ ብለናል እኮ ደርጉንም ጣጣና ይሄን ከተደረገ ዝግጁ ነናል ምንም ተደረገ የሚያረጉት ክፍሎች አንደኛ በደርግም ይሄን አልተቀባይነት ያላቸው ሁለተኛ ደግሞ የተጠነሰሰው ተንኮል እኛ ወግዱ አንስማማም ብለን የህብረትም ቢያሉ ብሎ ለማዘው አልቀረም ማለታቸው አልቀረም። ግን ይሄን ነው ያለው በታሪኩን እንየው ካልን እኛም ቢያላልንም ደገና የኛ ጊዜ ዛን ጊዜ ዲሞክራሲ ልናስተመው እንችላለን ዝርዝር አድርገን ያቀረብነው እና የታባቱ ደርግ ህብረት አንመሰረትም እናምንም የሚል ነገር አላደረንም። ከደርግም የተወጣት ከጦር ኃይሎችም ከጭቁን ወታደሮችም እና ሰፊ የሆነ ህብረት እናርግና እንወያይና በሚወሰነው መሰረት ወደፊት እንሄድ ነው ያለው። ያ ሊሆን አልቻለም ምክንያቱም ደርግ ለማንም ስልጣን ሊያካፍል ሆነ ሊሰጥ ዝግጁ አልነበረም እስከመጨረሻው።
ሌላው ኢህአፓ በቀደመው እንግዲህ ታሪኩ ከኢትዮጵያ ወጣት ተማሪዎች የትግል እንቅስቃሴ የሚቀዳ ድርጅት ነው ወይም የፈለቀ ድርጅት ነው። ያ ብቻ አይደለም የዛን ሰዓት መሪዎቹ ራሳቸው ወጣቶች ናቸው በእድሜ እንዲሁም ደግሞ የወጣቶች ሊግ የሚባለው ማለት ነው የኢትዮጵያ ህዝባዊ አብዮታዊ ወጣቶች ሊግ ኢህአውሊ በዛን ሰዓት የድርጅቱን አብይ ተግባራት ከህዝብ ጋር የሚገናኝበትን እንቅስቃሴ በግብር የሚሸከም እንዲሁም በአጠቃላይ ኢህአፓ በህዝቡ ዘንድ የሚታወቀው በወጣቶች ፊት ነው ማለት ይቻላል እና እስቲ ማን ይናገር የነበረ ነውና ወጣቱ የህብረተሰብ ክፍል አሁን ሴቶችን እንዳልነው ሁሉ በቀደመው የድርጅት ታሪክ ለሀገርና ለአዲስ ስርዓት ያደረገውን ተጋድሎ ባጭሩ ያሰብ።
እንግዲህ አብዛኛው እኮ ሲጀምር ያው በፊት ፕሬዝዳንታለው የተማሪዎች እንቅስቃሴ የኢትዮጵያ ተማሪዎች እንቅስቃሴ ማለት ወጣቱ ነው የሚመለከተው እና እንግዲህ ምሁሩን ክፍል ማለት ግን ከዛ በፊት ደግሞ ሰራተኞች ትግል ነበር እና በራገሙ የሰራተኛ ማህበር ለማቋቋም አድማ ለማድረግ ትግል አለ። እሱም እኮ ለተማሪውም እኮ እንትን የሆነው እንዳልኩ ሌሎችም የመንግስት ክልበጣ ሙከራ እነዚህ ሁሉ አራይ የሆኑ ነው። እንግዲህ ተማሪውም እኮ መጀመሪያ እንትን ወረቀት ጽፎ አቤቱ ታጽፎ አጼ ኃይለ ሥላሴ ከተጎንብሶ ክብርነቱ አቤት የሚልበት ጊዜ ነበረ። ግን ያ መልስ አጣ። ምንም ያው ጥያቄዎች እናል ከባድ አልነበረም ግን ለምላሽ ዝግጁ አልነበረም ያ የነበረው ስርዓት እና ወደዚህ ወደዚህ እንግዲህ በፊት እንዳቀረብኩት ወደ ስርዓቱን ወደ መጋፈጥ ስርዓቱ ይወገድ ወደ ማለት እንግዲህ ተከደ እና በዚህ ላይ ወጣቱ እኛም ሁላችንም ወጣቶች ነበር ወጣቱ በለውጥ ስላመነ ስርዓቱ መወገድ አለበት ብሎ ስላመነ በሙሉ እንትን ነው የገባው። ግን ይሄ መጀመሪያ እንደዚህ አልነበረም። መጀመሪያም የኢትዮጵያ ተማሪዎች እንቅስቃሴ በአዲስ አበባ ዩኒቨርሲቲ ለምሳሌ የትን ውዳን እንትን ነበር እንቅስቃሴ ነበር። አብዛኛው አይፈልገውም ነበር። ትምህርት ቤት እናቁም ሲባል ተመነስቶ ነው የሚገባው የነበረው። ሰበብ ፈልጎ ምን ብሎ ነው እኛም ለዚህ ነው ብዙውን የአድማውን ነገር አናራዘመውም ነበር። ምክንያቱም ከ15 ቀን ካለፈ ችግር ነው ብዙ አይነት ችግር ይመጣል። እና ቀስ በቀስ ነው ቀስ በቀስ ግን በጽናት ስለተሰራበት ቀስ በቀስ እንግዲህ የዩኒቨርሲቲ ተማሪውን አብዛኛው ወደዚህ ወደ አቋም እንዲመጣ ወደ ለውጥ ፈላጊነትና አብዮት የሚደም አቋም እንዲመጣ የተደረገበት ነው። ይሄ ደግሞ ወደ ሁለተኛ ደረጃ ወደ አንደኛ ደረጃ አዲስ አበባ የነበረው ወደ ጎንደር ወደ አለማያ አሁን አሮማያ የሚባለው እዛ እንዲስፋፋ ተደረገ። እና በዚህ ላይ ጠቅላላ እንግዲህ ወጣቱ ባንድ መንፈስ የነበረበት ሁኔታ ነበር። አሁን ወጣቱ በብሔርና ብሔረሰብ ወያኔ በሃይማኖት ጨምሮ ከፍሎታል። ይሄንን መቋቋም ያስፈልጋል። ለዚህ ነው አሁን የጎንደር የጎጃም ከዛም ተያይዞ የነበረው እንቅስቃሴ ትልቅ መርታው ለፊት የሆነው ምንድነው ይሄንን ክፍፍል ይሄንን ትልቅ ቦይ በመሃል በየብሔሩ ከፋፍሎት የነበረው ነው ወያኔ እሱን ሞልተው አንድ ላይ ነው ምን ተመው ብሎ የተነሱበት ሁኔታ ስለነበረ ይሄ ያንን ሁሉ ጋር ምናምን አት ያልነውን የቆየብንን የክፍፍል ስርዓት አፍርሶ አዲስ ምዕራፍና አዲስ አቅጣጫ ሳይቷል። እንግዲህ ወጣቱ አሁን ተሳስተው ካለፈው አመት ጨምሮ ያለበት ነውና ያን በሂደት ነው የመጣው እና አንድ ጊዜ አብዮት ብሎ ሁሉ ይነሳል የሚል ነገር አስተሳሰብ እንዳይኖር ነው። ከዛ በኋላ ግን ያንን መንፈስ ደግሞ ለማስተላለፍ አልተቻለም። ያቱም ያ አብዮት በከባድ የኛን እንትን በሽብር ተመታ። አሉታዊ አቋም የያዙትና ግንጠላ ያሉት የበላይነት አገኙ። መስዋዕትነቱ ከፍ አለ እና ትግል ማለት መስዋዕትነት ነው፣ ፖለቲካ ኮረንቲ ነው አትንኩት ወደሚለው እንግዲህ ወደ አሉታዊ እንትን ውስጥ የተገባበትና የተፋዘዘበት ሁኔታ ያለ ማለት ነው።
አገሩን እንዲለቅ ተገደደ።
እሱ ደግሞ ፈቀዱልኝ። ያኔ የትም መሄጃ ስለሌለ የስደተኛው ቁጥር ትንሽ ነው። ያኔ በጣም ስደት ነበር፣ ወደ ሱዳን፣ ወደ ኬንያ፣ ወደ ሶማሊያ ነበር ስደት እዛው ጎረቤት ሀገር። ግን ዳውኑ በሎተሪ በመናመን አሜሪካ የሚከድበት እንትን ይበት። አሁንም ቢሆን በጣም ከባድ ነው ወደ አውሮፓ ለመሄድ። ያው ስንት ሰው ነው የሚያልቀው? ስንት ኢትዮጵያዊ፣ ሶማሌ፣ ኤርትራዊ ይሞታል? ግን ያለው ሁናቴ አስከፊ ስለሆነ እሱን ለማምለጥ ደግሞ እቺ ቀዳዳ ስለምታይ ያቺን ቀዳዳ ፍለጋ ነው የሚሄደው እንጂ ይሄን ያህልማ ሞት ከደፈርኩ አገር ለአገሬ እዚሁ ልሙት አላለም። እንግዲህ ሁላችንም የሚመለከት ነገር ይመስለኛል፣ መለወጥ ያለበት ነገር ይመስለኛል።
እስቲ በጠቅላላ ስናየው ያ ትውልድ በሚል የሚታወቀው ወጣቱ ትውልድ በትውልድ ተራ እንደቀደሙት አያትና አባት ቀርማሮቹ አሻፈረኝ በሚል ኢትዮጵያን አይበጇትም ካላቸው ወገኖች ጋራ የውጭ ኃይሎች ጋራ ምንም ፍራት ምን እንደበት ሁኔታ ታግሏል ፍለፊት ተሰልፎ ግንባሩን ሰጥቷል እና እየታገለም ነው ግን ያሁኑ ትውልድ ባንሳራዊ እይታ ያሁኑ ትውልድ ከወያኔው አገዛዝ ጋር የሚያርገው ትግል ለማታነስ ሳይሆን ባንሳራዊነት ከቀደምቶቹ ጋር ሲተያይ ብዙ የሚቀረው ይመስላል እስቲ ምንድን ነው የጎደለው ምን ጎደለው በቀደመውና በተከታዩ ትውልድ መካከል የትውልድ ክፍተት አለ ብለው ይገምታሉ ወይም ያምናሉ
የትውልድ ክፍተት አለ ምክንያቱም በደርግ ጊዜ ደርግ ሊወድቅ ሲል የተወለዱ እንግዲህ አሁን ስንት አመታቸው ነው የሚሆነው 26 አመታቸው እነዚህ ናቸው አብዛኞቹ አሁን ከ30 አመት በታች ነው እንግዲህ አብዛኛው የህዝብ ቁጥር እየሆነ የመጣው እና አንዳንዶቹ ደርግንም አያውቁም እንኳን አጫለ ስላሴ እና በደርግ ጊዜ የነበሩ ደግሞ የደርግ ተወለዱት በዛ ጊዜ ማደግ የጀመሩ ደግሞ የሚያገኙት ታሪክ ያፓ የሚባል ቅስቃሴ እንደነበረ ግን በጣም ብዙ መስዋዕትነት እንደተከፈለ ብዙ ደም እንደፈሰሰ ያፓ መሆን ጉዳት እንደሚያደርስ ያውንም አለ ምክንያቱም አንድ ያፓ ሰው ለፍርድ አልቀረበም በወያኔ ይጣፋል ስለዚህ ያፓ መግባት ማለትና ሌላ ቡድን ውስጥ መግባት ማለት አንድ አይደለም አንድ ህጋዊ አሁን በእንቅስቃሴ የሚያደርገ ገብቶ መታገልና ህቡ የሚታገል ያፓ መግባት አንድ አይደለም ግን ያንን ወኔም ሊያሳልፍ የሚችለው ትውልድ በጣም ስለተመታና እንተ ስላለ በደርግ ልጆች በወያኔ ልጆች የሚሆን አይነቱ ናቴ ነው የተፈጠረው በርግጥ ይሄንን የሚብለው ሰብረው የሚነሱ አሉ እንዳልከው ይሄዳል ሁና ብዙ ናቴ ለውጣል ህብረተሰቡ ራሱ ስለዋውጧል አሁን ዘመናዊ እንትኑ ይዘቱ በጣም የተለዋወጠ ትውልድ ነው ያለው የኛ ጊዜ ትውልድ አይደለም የኛ ጊዜ ማለት በእነሱ ሐሳብ ነው በኋላ ቀርሳውን አይቀርም ሲገመት ማለት ነው እና ተነስተ ራሱ ለህዝብ መታገል ብሎ መስዋዕትነት ምናምን ብሎ ብረት ይዞ መታገል ይሄ ራሱ ጽንሰ ሐሳቡ ገና ሁሉን ያዘ ሁሉን ወጣት ያዘ ነው ማለት እንትን የለም ሁለተኛ ብሔራዊ ኢትዮጵያዊ የሆነውን ኩራት ክብርና አንድነት ሰርስረውት ወያኔ በተለይ ሰርስረውት ወደ ጎጥና ከጎጥም ወደ ጎጥ ከወደ አውራጃዊነት ወደ ምን ሁሉ ቀይረውታልና ራሱን እንደ ኢትዮጵያዊ ብሎ አስቀድሞ ለኢትዮጵያ ብሎ ለመታገል እንደ በፊቱ ይሄ ሐሳብ አለ እንትና ይሄ አቋም የለውም ብዙ አልነበረውም እስከ ቅርብ ጊዜ ድረስ ስለዚህ አንድነን ኢትዮጵያ ነን ያን ጊዜ ከኢትዮጵያ ውጪ ምናስበው ነገር ማለት በመሐላችን ኢትዮጵያ ይሄ ነው መገናኛችን መለያችን አቋማችን ወደፊት ምን እንሄድበትም ኢትዮጵያዊነት ነው እዚህ ውስጥ ነው አፈንግጠው እንግዲህ ትሎች እነዚህ ወያኔ የሚባሉት እንትሮች ያወጡ ከኛ በፊት ያው ኤርትራኖቹ በፊት አፈንግጠዋል ግን ኤርትራኖቹ በኢትዮጵያ የነበሩትም በአብዛኛዎቹ ከእንቅስቃሴው ጋር የነበሩ ነው ተሰውም ናቸው ብዙዎቹ ሌሎች ደግሞ ደንዛሽ መንገድ ደግሞ የራሳቸውን ስራ የሚሰሩ ነበሩ እና ይሄ ትውልድ ሁለተኛ በጣም ይጎድለው ምንድነው አራያም የሆነው እንትን የለም ትውልድ የለም የቀደመው የደርግ ጊዜ እንትን ነው አሁን የሚከበሩት እገሌ አንቱ የሚባሉት የደርግ ወንጀለኞች ናቸው የሞቱት አይደሉ እና ምንድነው የሚወስደው ትምህርት እና አንድ ቦታ ስብሰባ ሄጄ ካናዳ ውስጥ ነው እና ምንድነው ንግግር ስለ ሀገር ምናምን እንደሚል ንግግር ነበርና አንድ ወጣት ልጅ ተነሳና ጥሩ ነው የሚሉት ሰው ምን ጥሩ ነው ለኢትዮጵያ ለሀገራችን ንሳው ነው የሚሉት ግን እኔ ያለኝ ጥያቄ አለኝ አለ ምንድነው ያለ ጥያቄ ሲባል ምን ታረግልናለች ኢትዮጵያ ስንሳዋላት የምትሰጠን ነገር ምንድነው አለኝ አሁን ሰው ልጅ ካለው ልጅን የግል ትምህርት ቤት ውድ ትምህርት ቤት አስከብተው ያስተምሩ አይችሉም እናት ወገሌ ህዝብ ሸጡ ሀገር ጥለው ወጡ ሀገር አጋፈጡ ይባላል ልጆቻቸው የሚማሩት በልዩ ትምህርት ቤት ነው እርሶ ተነስተ ይሄን ላርግ ብሉ ገንዘብ የለውም እሳቸው ገንዘብ አላቸው አልተጎዱም ኢትዮጵያን በመጉዳታቸው ከበሩባት እንጂ ስለዚህ የእናንተ መንገድ ምትልጥሩ ሆኖ መንገዱ ግን በጣም ብዙ መስዋዕትነትና መከራ ይጠይቃልና እኛ ወደዚህኛው ማዘንበላችን የሚመጠበቅ ያለበት ነው አለኝ እኔ በኋላ እንደውም በቃ ምንም መልስለት ስላልነበረ ኢትዮጵያ በኋላ ቦንድ ትሰጣለች አልኩት ታገልላትና ዛሬ ብዬ ዝም ብሎ በሳቅ አለፍ ነው ግን መሰረታዊ ችግር ነው ያነሳው እኛ እንደሱ ብለን አንተ ኢትዮጵያ ምን ታረግልናለች በኋላ አላልንም ግን ሀገራችን ናትና ለሀገራችን መስዋዕት ሀገራችን ለማሻሻል መሞት ምንም አይደለም ብለን ነው የተፈጸመው። ግዴታችን ነው እንደ ዜጋ ብለን ያስበን የነበረውኛ ማለት አምነን የነበረው ያና እምነት አሁን በሙሉ በሙሉ በወጣቱ ዘንድ አለ ለማለት እኔ በኩሌ አልደፍርም። ከዛ ደግሞ መሪዎቹ ማናቸው አሁን ያሉትን የፖለቲካ ድርጅቶች በአዲስ አበባ በሚን ያሉት ሲታይ አንድ ወጣት እነዚህ ሁነት መርተው እዚህ ቦታ ያደርሱናል ብሎ አመኔታ መስጠታቸው ሰዎች አይደሉ እና ከህዝብ አመኔታ ሊያገኙ የትግል መሪዎች ያስፈልጋሉ። ይሄ በትግል የሚሸቅጡና ሹመት ቀናናል ይያሉ የሚሾሙ በየጊዜው የተደራደሩ ኮያኔ የሚሳሳሙ የሚጨባበጡ አይደለም። እነዚህ ምንድናቸው? እነሱ መጠቀሚያ ነው የሚያደርጉት ህዝቡን። ስለዚህ ህዝቡ ይሸሻቸው አይነሱ የራሳቸው ጉዳይ ለጥቅማቸው ነው አይረቡም ቢል ትክክል ነው። ስለዚህ አራም የሆናቸው ድርጅት ደግሞ ያስፈልጋቸዋል ማለት ነው። የወጣቶቹ የሚያደፋፈራቸው ኢትዮጵያዊነትን የሚሰጣቸው ኢትዮጵያዊነትን ነው እንጂ ደግሞ ጎጥን አይደለም። በራሱን በብሔር ከፍሎ ብሔሩን ደግሞ በአውራጃ ከፍሎ በዛ ሊቀሰቀሳቸው የሚፈልገው የወያኔ ጨዋታ ነው። ይሄ ደግሞ ያዳክማቸዋል እና ወጣቶቹ አራ ሰዎች ያስፈልጓቸዋል። የሚያከብሯቸው ሰዎች በኢትዮጵያዊነታቸው በቆራጥነታቸው በጽናታቸው ለጥቅም ባለመገዛታቸው መሆን አለበት እንጂ ይሄ ከተደፋረሰ ድብስብስ ካለና ከተበላሸ ደጆ ነው ራቅ ብሎ ማየቱንና የራሱን ኑሮ ማስተካከሉን ይመርጣል። እና ወያኔ የሚያደርገው ደግሞ ወጣቱን ወደ ትግል እንዳይመጣ የሚያደርገው እንግዲህ ባህት የባህል ተጽኖ ጓጉል ልምዶች ማሰራጨትና እነዚህ ሁሉ እንዳሉ ሆኖ ማለት ነው። እና በዚህ ነው የማየው እና ስራ ይጠይቃል። ወጣቱን ዝም ብሎ በጅምላ መውቀስ አይቻልም። ደግሞ እየተሰዋ ነው ይሁን ትግል ቆን ሲያይ በደንብ አድርጎ ተሰዋ እኮ ታገለ እየሞተ ነው። ይሄንን ማጠናከር ይሄን መንፈስ አጠናክሮ በአንድነት ለማስነሳት በአንድነት ለማስቆምና ፍርሃታችንን ደግሞ ለማሸነፍ ወያኔ እንደሚቸነፍ ማወቅ እንደምናሸነፈውና እንደምንቀጣው እምነት ያስፈልጋል። ይሄንን የሚያስተምርና የሚያስይዝ ያስፈልጋል።
ቀይ ሽብርን በተመለከተ ኢህአፓ ደጋግሞ አልሞት ባይ ተጋዳይ መሆኑን ደጋግሞ ለማስረዳት ሞክሯል። በዚህ ረገድ የደርግን ያህል ማለት የለገሰ ማነው የፍቅረ ስላሴን ያህል የመንግስቱ ኃይለ ማርያምን ያህል አሁን ደግሞ ለገሰ አጽፋው መጽሐፍ እየጻፈ ነው ተብሏል። ምንን ይዞ እንደሚመጣ የሚታወቅ ነው። የዛን ያህል ደግሞ እጁን ከደሙ ሊያነጻ የወክር ስብስብ መኢሶን አባላት በጻፉ ጽሁፎች ሁሉ ኢህአፓን ወንጀለኛ ሲያደርጉ ነው የሚታየው። ነው እስቲ እንደነበረ ሰው በዛን ሰዓት በነበረው ኢትዮጵያ ውስጥ በነበረው ቀይ ሽብር እንትን መኢሶን የነበረው ተሳትፎ ምን ይመስል ነበር?
መኢሶን በቀይ ሽብር የተሳተፈ ድርጅት ነው። ወያኔም በቀይ ሽብር በተለይ በትግራይ ተሳትፏል። እና እኔ ወዲያ ወዲህ ብዙ ነገርም ማውራትም አያስፈልግም። ታሪክ ነው፣ ህዝብ አለ። መኢሶን እንደ ድርጅት አጥፍቻለሁ፣ በደል ፈጽሜያለሁ እና ህዝብ ይቅር ይበለኝ ብሎ ከህዝብ ነው፣ ከኢህአፓ አይደለም። ከህዝብ ይቅርታ መጠየቅ አለበት። ይሄን እስካሁን አላደረገም እላለሁ። የተሳትፈው ሙሉ ተሳትፎ ነው ያደረገው። ህዝብ ድርጅት ጽህፈት ቤት ቀበሌ ከፍተኛ መኢሶኖች ነበሩ እና ያንን ጉዳት ያደረሱት እነሱ ናቸው። ከደርግን ደግፈው ከደርግ ጋር ተባብረው ትልቁን ሚና አብረው ነው የተጫወቱት እና ምንም የታሪክ መሸፋፈን ያባ እንዲያርጎን እንዲቀስቅሶን ይሄ እንዲብሎን ምናምን የሚለው ነገር ምንም የሚሰራ አይደለም። ምክንያቱም ገና ያልጠፋ ህዝብ አለ። የኢትዮጵያ ህዝብ እኮ ችግሩ አልጠፋ አላቸው። ለመዋሸትም አይመችም። ሌላ ነገር ሲያወሩ ማረኛለን እያለ አሁን የመናገር መብት የለው አንገቱን ደፍቶ ይጠብቃል እንጂ ነገ መብት ሲያገኝ ግን ይጠይቃል። እኛ ይሄ ሁሉ እያለ ነው ከመኢሶን ጋር ያባር ነው። የሀገራችን ሁናቴ ሁሉን ማስተባበር ያስፈልጋል በሚል ነው የተባበር ነው መኢሶን እንጂ መኢሶን ምንም ጉዳት አላደረሰብንም፣ ምንም አላጠፋም፣ ምንም አልጎዳንም በሚልም አይደለም። ያ ተጠያቂ እናደርጋቸዋለን። እነሱ ደግሞ የለም እናንተ ናችሁ ሽብር ያካሄዳችሁ አባላችንን መሪያችንን ገላችሁብን ብለው ሊሉ ይችላሉ። በፊት የገደሉትን ስለማያነሱት ግን በእኛ በኩል ግን በቀይ ሽብር ከደርግ ጎን ሆነው ተሳትፏል። ያው ሽብር በኋላ ወደ እነሱ ላይ ደግሞ መጥቷል።
በዚሁ ርዕሰ ጉዳይ ላይ እንትን ስንል በተለይ አሁን አሁን ከዛ በኋላ በነበረው እንት ወያኔ ስልጣን ላይ ካዘ በኋላ መቼም መጥተ ነው ራሱን ደመላሽ አድርጎ የኢህአፓን ሰማዕታት መቃብር ጅምላ መቃብር ሲያስፈነቅል ቆይቷል። እና ከዚህ በተቃራኒ ግን ወያኔ በወንጀሉ ቀጥተኛ ተሳታፊ ነው። እሺ በዚህ በነገር ላይ ምን የሚሉን ነገር አለ? ማለት
ይሄን ነገር ማዘክ ሲያደርግኛ ተቃውሞ ነው በይፋ እንግዲህ እንደውም ቃለ መጠይቅም በአውሮፓ በቢቢሲ ተደርጎ መልስ ተሰጥቷል። በዚህ ላይ ይሄ አንደኛ የሞራል ብቃት የለው ለመናገር፣ ምክንያቱም በትግራይ አልመለመል ያሉትን ህዝብ ድርጅት ጽሕፈት ቤት ውስጥ ባሉት ሰርጎ ጎበች አማካኝነት ኢህአፓ እያለ አስጨርሷል። ኢህአፓኖችም የሆኑትን የትግራይ ልጆች እየጠቆመ አስጨርሷል። በአክሱምም፣ በመቀሌም፣ በአድዋም በብዙ ቦታዎች። ስለዚህ ከሽብር ውስጥ ተሳትፎ አላቸው ነው የምንለው አንደኛ። ስለዚህ በዚህ በወንጀሉ ቢያንስ የሚጠረጠሩ እኛ እንኳን የምናምንበት አልነበሩ ብለን ቢያንስ የሚጠረጠሩ ዳኛ ሊሆኑ አይችሉም ወይ መርማሪ ሊሆኑ አይችሉም። ምክንያቱም አይሰራም እንደዚህ አይነት ነገር እና ይሄ ቲያትር ነው የምትሰሩት። አሁን በህዝብ ስሜት ተጠቅመው ህዝቡን እንትን ለማለት ነው ድጋፍ እንዲሰጣቸው። ያኔ የነበረው ጥያቄ የእነሱ ስልጣን መምጣት ራሱ ነው። እሱን አጀንዳ ማስቀየር ጎበዝ ናቸው። ወደ ህዝቡን ወደ ማስለቀስና አጋልጥ ተጋለጥ አምጥተው ሊሸፋፍኑ ሞከሩ። ሌባ እንገልላቸው ያሉ ማንኛውንም እንደው ሲገሉ እንደነበሩ እንግዲህ ያጨበጨቡላቸው ነበሩ። ይሄ ህገወጥ ስራ ነው፣ በፍርድ ነው። ማን ሌባም ቢሆን ነፍሰ ገዳይም ቢሆን ፍርድ ቤት ቀርቦ ነው መፈረድ ያለበት እንጂ በየመንገዱ በገጀራ መታው ማለት አይቻልም። እና እነሱ በሰው ስሜት ሊጫወቱ ነበረ። አትችሉም፣ ይሄ እኛ ሁናል። ይሄንን የምናወራደው ህዝብ ባለመብት ሲሆን ነው። ህዝብ የራሱን መብት ሲያገኝ ያን ጊዜ የሚቀብረውን ይቀብራል፣ የሚያለቅሰው ያለቅሳል፣ የሚቀጣውን ደግሞ ይቀጣል። እና ከተቀጮች መሀል የምትሆኑት እናንተ ምንም የሞራል ብቃትና ችሎታ ያላችሁም እናንተ እንትን ያደረጉ ሬሳ እያወጡ ማስለቀስ። አሁን በቀይ ሽብር የእነሱ ሰዎች እንደሞቱ አድርገው ነው የቀይ ሽብር ሙዚየም የሚባለው ውስጥ በቅድሚያ ያሉት እነሱ ናቸው። የት ነው እነሱ ቀይ ሽብር የነካቸው? እንደው በጠርዝ ላይ ይሆናል የገቡት እንጂ ያለቀው የኢህአፓ አባል በኢህአፓነት የተጠረጠረው ነው። የተጠረጠረ የወያኔ አባል ወይ የእንትና ማን ነው የኦነግ አባል አልተገደለም ነው? ተገለዋል። ግን ስታወዳድረው ፍጅቱ ዋና ዋና 90 ሰው የገደለው 95 ሰው የገደለው ኢህአፓን የተጠረጠሩዋቸውና አሁን እነሱ ልክ እንደ ምንድነው ሰለባ እንደሆኑ እንደ ተጠቁ ቀይ ሽብሩ እነሱ ላይ እንደመጣ አድርገው የሚያወሩት ውሸት አልነበረም። ደግሞ ተሳታፊ ነበሩ። እስቲ አልተሳተፍንም ይበሉና ያውጡ። ምክንያቱም አሁን ያሉት አመራሮች ሽማግሌዎቹ አመራሮች በዛ ውስጥ በቀጥታ ነበሩ። እና ይሄ ነው ሀቁ። በአብዛኛው ያው በኢህአፓ እንትን ነው። ከዛ በኋላ ግን የደርግ ካድሬዎች ቀበሌ ከፍተኛ ኃላፊ ነን ብለው የተሾሙ እነሱ ደግሞ የድሮ ቁርሿቸውን በሴት በገንዘብ እየተጠቀሙ ሰዎችን ኢህአፓ እያሉ ጨርሰውበታል። ይህንን በር ከፍቶላቸው ህገወጥ የሆነ የግድያ እኮ ፈንጠዚያን ያደርገላቸው እና ሁሉም ሰው እንትኑን ለጥቅሙ ለራሱ ጥቅም እንኳን ሲል ኢህአፓ እያለ ስንት ኢህአፓ ያልሆኑ ሰዎችም ታርደዋል። በቀይ ሽብር
የራሱንም ሰዎች ኢህአፓ ገደላቸው ብሎ
ገሏል። አዎ በዚህ ነው ቅራኔያቸውንም ሲፈቱ እንደሱ ነው። ማታ እየዘፈነላቸው መዝሙር እያደረገ እሱ ነው የገደለች። ያልገደላቸው ብዙዎች አሉ። መይሶኖችን በኋላ መግደል ሲጀምር ኢህአፓ ነው ሲላቸው እነሱ ስላወቁ ነው ያኔ መደበቅ የጀመሩት። ግን ኢህአፓ ብሎ ነው እና አብዱላ ዩሱፍን ምናምን ሊቀብር የተነሳ
ከተስፋዬ ደበሳይ አንስቶ እስከ ጸጋዬ ወይን ገብረ መድን ጸጋዬ ደብተራው ከዛም በኋላ የተሰዉትን ጓዶች ስንመለከት ኢህአፓ መሪዎቹን ወደኋላ አድርጉና ፊትለፊት በፊትለፊት መስመር ላይ ተሰልፈው ነው ሲወርቁ የምናገኘው። የዚህ መላ ጥቅምና ጉዳቱ እንዴት ነው? ድርጅቱን አልጎዳውም ብለው ያምናሉ?
እንግዲህ ምን መሰለህ፣ ይሄ ትግል አይደለም። ትግሉን ደግሞ ሂዱና እናንተ ታገሉ ብሎ መተው አይቻልም። በነበሩበት ቦታ ከአዲስ አበባ በነበሩበት ያው የመያዝ ሁኔታ ይመጣል፣ የአሰሳ ጉዳይ ይመጣል እና በዛ መስዋዕት ተታክሶ መስዋዕት ደግሞ እጣ ክፍላቸው ይሆናል ማለት ነው። በጠቋሚ ይያዛሉ፣ አደጋ ሊደርስባቸው ይችላል። እንጂ በእኛ በነሳ በሰራይቱ ናቴ በጣም አዋጊ ሆኖ ተመክሮ ያላቸው ሰዎች ፍለፊት እየገቡ አስቸግረው ብዙ እየተሰውብን ስንቸገር አሁን ለምሳሌ ተጋደብሰራው ጠመንጃ እንዳይዝ ችግጦች አንዲት ወደፊት እንዳይገባ ፍት ከሚገቡት ጋር መቀላቀል ስለሚፈልግ እንዳይት እሱን ከለከል ነው እሱ ግን እንደዛ ነገር ስለሚፈልግ ቪዲዮን ሲሆን ነው መጣ ቪዲዮች ይችላልው አለ ቪዲዮ ለማመደና ቪዲዮን ሲንግዴ ያው ደፈጣ ሲደረግ ዘው ደፈጣው ጋር ነው ሄዶ እና ዘው ለመካፈል እንደዛ አይነት እንግዲህ እንትን ነበርና ጉዳት አድርሶብናል እሱ ብዙ እንግዲህ የነበረንም የኩልነት ስልት የሚለውንም አማራርና ተጋዳይ የሚለውም ጋር ትንሽ መጀመሪያ ላይ በተለይ ብዙ ችግር ስለነበረ ጉዳት ይደረሰብን ማለት በኋላ እንኳን መጠንቀቅ አማራሮቹን ወደ ኋላ ማድረግ አደገኛ የሆነ ቦታ ውስጥ እነሱ እንዳይገቡ ማድረግ በሰራዊቱም በመንም ተለምዶ መጣ።
በብዙሃኑ ዘንድ ባለ ግንዛቤ መሰረት ያፋ አሁንም የሶሻሊዝም ረሆ ተከታይ ማርክሲስት ሌኒስት ድርጅት ነው። እርግጥ ኢህአፓ ዛሬ ማርክስ ሌኒስ ድርጅት ነው። እስቲ ስለዚህና የኢህአፓ ሁለተኛ ጉባኤ ስለወሰዳቸው ሌሎች አቋም ለውጦች በግልጽ ያሳየ።
ያው እንግዲህ እንትኑ ቅጥሎን ወደ ጎን ተሰነው በሁለተኛ ጉባኤ ላይኛ በፊት የነበሩን አቋሞች ቀይራና ለምሳሌ አንድ ግንባር ቀደም ፓርቲ ነበር መድብለ ፓርቲ አለን ቃሉም እንደውም ከኢህአፓ ነው ነው ያኔም ሌሎችም ወሰዱት ለምሳሌ የሃዳር የሆነ ስርዓት ለማምጣት የሚፈልጉ ይሄንን እንቃወማለን መታገልም አለበት ምን ለነበር የፈለገውን ስርዓት በህዝብ ድምጽ እስከመጣ ድረስ ንጉሳይም ስርዓቱን ምናታዩ ስርዓቱን ምን ሊመጣ ይችላል እና ሁሉም መደራጀትና ባገሩ መታገል ይችላል መፍቱ ነው ምን እንግዲህ አቋም ወሰደን መሬት ላራሹን ደግሞ አስረገጥን መሬት ላራሹ አስፈደሩ ባለቤት መሆን አለበት የመሬቱ የናሁንም አንዳንድ ንቅስቃሴዎች ይቃወሙናል የሚረዳው ለከበርቴዎቹ ናቸው መጥተው የደሃውን መሬት በሆን ላይ ገዙናን ትናንሽ ቁጥር ያላቸው ከበርቴዎች ደሃ አስተዳደሩን ከጥቅም ውጭ አድርጉታል የሚሉ አሉ። የተወሰነ እንትን ነው ማጠየቅ ያኖራቸው ይችላል መሰረት ኖራቸው ይችላል ግን እኛ መሬት ላራሹ መሆን አለበት አለ እንደገና እንግዲህ በፊት የነበረን አቋም መለስ ነው ማለት በእንትን ላይ ያው በነበረን ትግል አሜሪካን ኢምፔሪያሊዝም እንል ነበር የለም አሁን የሶቪየት ነው ያለው የበላይነትና ሶቪየትን ነው የምንቃወመው በአገራችን ያለውን ጣልቃ ገብነት አለ እንዴን ይያለ እንግዲህ ብዙ ነገሮች ላይ አቋማችንን አስተካከልን አሳፋ ያለ ሁሉንም የሚያሳትፍ ደው እንዲህ አለ ጥብብ ያለ የሶሻሊስት በሚባለው በተለመደው በሶቪየትም በቻይናም በሩማኒያም በምስራቅ ጀርመንም ያለው አይነት ሳይሆን ሰፋ እንዲል ሁለተኛ የገበያ ኢኮኖሚ ቅይጥ ኢኮኖሚ የሚለውን እኛ ነን መጀመሪያ ያለው የበህዝብ በመንግስት ስር የሚውሉ ደግሞ ግል ነጋዴዎችን ደግሞ የሚያበረታቱና መንገድ የሚሰጡ መድረክ የሚሰጡ የሚል እነሱን ሁሉ አመጣን። በኋላ ደግሞ እንግዲህ የኛ ትግል ምንድነው ስንል በታየው ይሄንን ሶሻሊዝም የሚለውን ምርጫ የወሰዱት ሀገሮችና መንግስታት በተግባር ሲታዩ ብዙ የጭቆና መለያዎች ነጠብራቆች ሆነ ስለታዩ እና እነዚህም ደግሞ እንግዲህ ሰው ደግሞ ይሄን ነው እርግጠኛ ደርግ ራሱ ሶሻሊስት ኮሙኒስት እኮ የሚል ስለሆነ እኛ ደግሞ እንደዛም አይደለም ደግሞ ወታደራዊ አምባገነን ነው ቅጽሉን ነው የጠፈው ስለምንል የምንታገለው ለህብረተሰባዊ ዲሞክራሲ ነው ማለት ሰፊውን ህዝብ አሁን ሰፊው ዞን እኛ መሰረት አርሶ አደሩና ሰርቶ አደሩን ለፍቶ የሚያድረውን ህዝብ የሚጠቅም ለሱም ይበጅ ዲሞክራሲ ስርዓት ይኖራል የግልም የህዝብም የመንግስትም ይሆን ፍራትና እንትን ይኖራል የጤናው የጦረታው የትምርቱ ትምርት በነጻ እንላለን ለምሳሌኛ እንጂ እንደ ካፒታሊስቶቹ ትምርቱ የከፈልክ የሚል ነገር አቋም የለንም ደሞ ሌሎች ትምርቱ በነጻ አርገው የሚከይዱ ህብረተሰቦች አሁንም አሉ ኮሙኒስት ወይም ሶሻሊስት የማይባሉ ግን የህዝብን መብት ተጠብቀውና ጥቅም ተጠብቀው የሚሄዱና በእንደዛ አይነት ነው ይሄድ ነው አሁንም ደግሞ ፕሮግራማችንን ሲያዩ ፕሮግራማችንን ነው ማየት መርሃ ግብራችን ምን አይነት ነው ብሎ ማለት ነው እንጂ ቅጽል መለጠፉም ነው ምንም ዋጋ የለውም እኔ ለምሳሌ ለካፒታሊዝም ለሚባለው ስርዓት ለመታገል ዝግጁ አይደለም። ሰው በላ ፍራት ነው ይያምላል። እና ለካፒታሊዝም ነው የምንዋጋው ብሎ አፓ አቋም እንዲወስድ ከፈለጉ ሲጠብቁ ማደራቸው ይታገለው ለሰፊው ህዝብ በሚጠቅም ደረጃ ለዴሞክራሲ ነው። ሶሻል ዴሞክራሲ ማህበረሰባዊ ዴሞክራሲ ምለው ይሄን ነው። ይሄ ነው አቋማችን።
የወያኔው አገዛዝ እነጸጋዬ ደብተራውንና ጓዶቹን እንዲሁም እና አብራሽ ብርታን ያለመዳረሻ እንዳላስቀረ ከዛም ወዲህ ደግሞ ስንቶቹን ተቃዋሚ ነው ተቃዋሚዎች ናቸው ጋዜጠኞች ናቸው የሚላቸው ወይ ቤት እንዳላጎረ ያህል በጦር ወንጀለኝነት ወይም በዘር ማጥፋት ከሶ እስር ቤት ከቷቸው የነበሩትን የደርግ ሰዎች ለቋቸዋል። ይህ ትልቅ ምጽአት ነው እና እስቲ ለመሆኑ ይህንን ለማድረግ የሚያበቃ ሞራላዊ ብቃት አለው ወያኔ?
ወያኔ መጀመሪያ ፍርድ የሚቀመጥ ኃይል አይደለም፣ ለፍርድ የሚቀርብ ኃይል ነው። በዛ መሰረቱስ አንደኛ እሱ፣ ሁለተኛ ግን ባለው ተጽዕኖ በምዕራባውያን በሌሎችም በሚደረግበት ተጽዕኖ እነዚህን ሰዎች ተንከባክቦ ይዞ አሰርኩ ብሎ ተወሰነ ጊዜ መልቀቅ ተገዶ ነው። ሁለተኛ ምን አባታችሁ ደርሳላችሁም ነው። አሁን ለምሳሌ በጣም ችግር ይፈጥርብኛል ያሳለ መላኩ ተፈራን አስሯ ቆይቶታል። ሌሎችን በለቀቀው ደረጃ መልቀቅ ነበረበት ህግ ከሆነ ወይም ድርጊት ሆኖ ትክክለኛ ነው ካለ። ግን ያለቀቀው ከጎንደር በኩል ሊነሳበት የሚችል በጣም ከፍተኛ ተቃውሞ ስላለ ያንን ለማብረድ ነው እንጂ እሱ ለብቻው ተለይቶ እሱ የሚታሰርበት ፍስሐ ደስታ የሚለቀቅበት ትግሬነት ካልሆነ የለም፣ መሰረት የለውም። እነ መቶ አለቃ ቼንቶ መላ ሲዳሞን ያቃጠሉትን ትግሬ ስለሆኑ ተለቀው በነፃ ነው ያሉት። አዎ። እና እነዚህ ሁሉ የሚያሳዩ እነሱ የፍርድ ለፍርድ ሰውን ሊያቀርቡ መፍት እንደሌላቸው፣ ሁለተኛ ፍርደ ገምድል እንደሆኑ፣ ሶስተኛ ምንም የፍርድ ፍትህ ድቅንጣትም ብትሆን አይደለም ስንል ቆይተናል። ግን እነሱ አንድ ነው ብለው አንድ ለማስመሰል በጣም እየታገሉ ነው። እዚህ ላይ እንግዲህ የትግራይ ህዝብ መውሰድ አለበት አቋም። አለዛ እነዚህ ሰዎች ምንም እንትን የላቸውም። ስንት አሁን እንዳልከው ነው፣ ስንቱን ሰው አጠፉ በህይወት። እነ ጸጋዬ ገብረወልድና ጓዶቻችንን ሲረሽኑ እነዚህ ነፍሰ ገዳዮች ግን የለቀቁበት ሁናቴ አለ። አንድ አሁን እንዳነሳው እኛን ከሀገራችን እንዳንገባ ሀገራችን አሳደው ከገባችሁ እንገላችኋለን እናስራችኋለን እያሉ የድሮ የንጉሳ ቤተሰቦች ተመልሰው ንብረታቸው የተባለ ሁሉ ተመልሶላቸው በሰላም በነጻነት በአዲስ አበባ ይኖራሉ። ስለዚህ የታገለው ነው በወያኔ የሚጠቀው። ይህን እንግዲህ የወያኔ ጸረ ኢትዮጵያነት ነው የሚያሳዩ እና ምንም እንትን የላቸው ማለት በጸረ ህዝብነት ነው መፈረጅ ያለባቸው ማለት ነው።
የኢህአፓን ታሪክ አጠናቅሮ ለህትመት በማብቃት ረገድ በተለያዩ የስነ ጽሁፍ ዘርፎች በርካታ ውጤቶች ለገበያ ቀርበዋል። እስቲ በዚህ ረገድ ምን የሚሉ ነገር አለ? ይህን ህትመት በሚመለከት በሌላ በኩል ደግሞ የድርጅቱን ታሪክ ከጅምሩ እስካሁን ድረስ ያለውን እውነት ለብርሃን ለማብቃት የተጀመረው ጥረት ምን ደረጃ ላይ ይገኛል?
የአባ ታሪክ እንግዲህ በአንድ ሰው ወይም በአጭር ጊዜ የሚሰራ ነገር ሆኖ አልተገኘ፣ በጣም ሰፊ ነው። በጣም በልዩ ልዩ መስክ የነበሩና የተሳተፉትን ማጠቃለል አለበት። ለመጻፋቸው አንልም፣ ማለቴ ጥሩ ደህና መጽሐፍትም ለመጻፍ የሞከሩ አሉ። የተሟላ የማይሆነው እንግዲህ የግለሰቦች እና የጥቂቶች ተመክሮ ወይም ትውስታ ስለሚሆን ተሟላ አይሆንም። እኛ እንግዲህ ሰፋ ያለ ሁሉን ሰፋ ያለውን ክፍል አማክረን ለመጻፍ ያው የተጀመረ ነገር አለ፣ እየሄደ ነው። በተቀላጠፈ መንገድ እስካሁን አልመጣም፣ ግን የተረሳና የተተወ ስራ አይደለም። ብዙ መጽሐፍት ይወጣሉ። አሁንም ወያኔም ሀይ ሀይ እያላቸው እየዞሩ የድሮ ጓዶች ምናምን ከኛ የዳቁትን የተጣሉትን ወይም የተጋጩትን ቃለ መጠይቅ እናቀርብላቸው እና በቃ ኢህአፓን የሚወቅስና የሚሰድብና ታሪኩን የሚያጣጥል መጽሐፍ ለማውጣት ወያኔ ብዙ በርካታ ገንዘብም ሌላም እያወጣ በመርዳት ላይ ነው። በዚህ መሰረት ደግሞ ልክ እንደዚሁ ለዚሁ የሚያገለግሉ መጽሐፍት ተብዬ ተረቶች ወጥተዋል። እኛ ተረት ነው የምንላቸው እና ማይረቡ እንትኖች ናቸው። አንዳንዶቹ ይሄንን መጽሐፍ ከጻፉ በኋላ የፎቅ ቤቶች ባለቤት ሆነዋል፣ ክፍያቸውን ተቀብለው ማለት ነው። እና እነሱ አሁን የሚወጡት ነገሮች ልክ እንደ ደርግ መንግስቱ ፍቅረ ስላሴ፣ ፍስሐ ደስታ የሚሏቸው እንደሚጽፉት ነው። እነዚህ ነፍሰ ገዳዮች አንዲትም ሰው አልገደልንም ብለው ድርቅ ብለው እኛ ላይ ጥለው ሁሉን ነገር ሊያመልጡ የሚፈልጉ በፊርማቸው ያለውን ዶሴ ሁሉ የለም ሊሉ የሚፈልጉ ናቸው። ግደሉ፣ እርምጃ ወሰዱ ብለው የፈረሙ ሰዎች እሷን እንኳን ለማስረዳት ቀርቶ ለማመንም ዝግጁ አይደሉም። እና የታሪካችን ይጻፋል፣ መጻፉ አይቀርም። አሁን እንደዚህ የምናደርገው መውይይት የታሪካችንን መከላከል ክፍል ነው። እና በዚህ ደረጃ ነው እንግዲህ ለማስረዳትም እንሞክረው። አንዳንዶቹን ዛሬ ልንጽፋቸው የማንችላቸው ነገሮች አሉ፣ ነገ እንጽፋቸዋለን። ግን ከታሪክ የሚያመልጥ ነገር የለም።
ወያኔን ለመጣል በሚደረገው ትግል ውስጥ አንድ የታጣ ትልቅ ነገር አለ፣ በፖለቲካ ድርጅቶች መካከል ያለ ህብረት። ይህንን በሚመለከት ብዙ ብዙ ይባላል። በዚህ ረገድ ኢህአፓ በህብረት ጥያቄ ላይ ምን አይነት አቋም አለው? ህብረትን ለማስገኘትስ የተደረገው ትግል ምን ውጤት ደረጃ ላይ ይገኛል?
በትግሉ ሂደት እንግዲህ እኛ ብዙ ጊዜ ግንባር ምስረታ ውስጥ አካል ሆነን ታግለናል። ኢዲያቅም ነበር በቅርቡ ያሉት ለማንሳት፣ በኢዲያቅ ነበርን፣ በህብረት ነበርን እና ለዚህ ብዙ አስተዋጽኦ አድርገናል። ግን እነዚህ ወደፊት ሊሄዱ ያቸውበት የራሳቸው ምክንያት አሉ። ሁሉም ጎዱ ሳይሆን ጠቅመዋል። ግን ደግሞ ጥቅማቸው ግን የተጠበቀውን ደረጃ ወይም ያንን የምፈልገውን ድል በሚያደርስ ደረጃ አይደለም እና ለተወሰነ ጊዜ እኛ ለተወሰኑ አመታት በዚህ ጥረት ውስጥ አንገባም ብለን ትተነዋል። የተውነው ምክንያቱም በምናደርገው ጥረትና ተጋድሎ ምስጋና ሳይሆን ውግዘት ስለበዛብን ኢህአፓ ራሱ የሚፈልገውን በግንባር ላይ ካልጫነ ያደናቅፋል። እንግዲህ አንድ ድምጽ ነው ያለን ለሁሉ። አስራ አራት ድርጅት ካለ አንድ ድምጽ ኢህአፓ አለው። አስራ አራቱ በምን ምክንያት እንደሆነ ኢህአፓን ተከትለው የሚወናበሉት አይገባኝም። ያ እንደሱ ከሆነ ደግሞ ልንመራቸው የሚገባን ነው ማለት ነው። አንድ ሆነን አስራ አራቱን ካሽከረከር ናቸው እና አንፈልግም ነው ያለው። ቆየን በዚህ ላይ። አሁን ደግሞ የኢትዮጵያ ሁኔታ በጣም አስፈላጊ ሆኖ ህብረት አስፈላጊ የሆነበት ጊዜ ስለመጣ ህብረት እንዲመሰረት ጥረት እያደረግ ነው። ይህን ጥረት ደግሞ ለሚያደናቀፍ የሚሯሯጡ አሉ። ወያኔ አለ፣ ራሱ ሻቢያ በሁለተኛ ደረጃ አለ። ከነዚህ ጋር የተያያዙ እና ያልተያያዙም ደግሞ እንዲሁ አፍራሽ ክፍሎች አሉ። እነዚህ በሞላ ደንበኛ የሆነ የሚሰራ የሀገር ወዳዶች ህብረት እንዳይቆም ጥረት እያደረጉ ናቸው። እየታገሉን ነው፣ ግን እንታገላቸዋለን። እነሱንም እኛ አሁን ጠርተናል። ምንድነው እስቲ ሁላችንም ለህብረት ቅድመ ውይይት እናድርግ። አንድ ጉባኤ ጠርተን እንወያይ። ህብረት እንዴት ነው የሚመሰረተው? እንዴት ነው የሚመሰረተው? የምንችለው በምን መሰረት ላይ ነው? በብሔረሰብ ነው ወይስ በኢትዮጵያዊነት ላይ ነው? በዴሞክራሲ ነው ወይስ በሌላ ነው? ይሄን ተሰሰን እንወያይና በቃ በዚህ መሰረት ብለን የምንስማማው ህብረት ልንጠራ እንችላለን። ገሌ ጠራም ራሱ አከራካሪ ስለሆነ የሚል ሀሳብ ሰንዝነናል። መልስ የሚኖር አይመስለኝም እኔ። ያት ሁሉም ህብረት ማዕከል ነው። እስካሁን እኮ አሁን ማዕት ህብረት አለ እኮ ብዙ በዚህ በውጭ ሀገር የተቋቋመ አንደኛው ቡድን እንደውም ስድስተኛ ህብረቱ ላይ ነው። አንድ ህብረት ሲያቆም ሲፈርስ አንድ ህብረት ሲያቆም ሲፈርስ ስድስተኛ ህብረት ላይ ነው። አሁን በሰሞኑ ወዲያ ወዲህ የሚባልበት እንትን ማለት አይሰራም። ከወዲሁ መናገር እችላለሁ፣ ይወድቃል። ለምን? ሁሉን አላቀፈም፣ የኢትዮጵያን ጥቅም አላስቀደመም። ድርጅቶች ወደ ጎን የሚጣሉበትና የራሳቸው ጋር የሚስማሙ ብቻ የሚሆኑበት ነው። እኛን ሊከሱን የፈለጉት በዚህ ነው። አልሆነም፣ ግን ያንን ነው እየሰሩ ያሉት። እና ሊሆን የሚችለው ሀገር ወዳድ የሆኑ ይሄን ነው እንደው ለኢትዮጵያ ሳይሆን ለግንጠላ ከሆነ እኛ አንገባም፣ አንገኝም፣ በቦታው አንቀበለውም። የኢትዮጵያ ከሆነ ግን ከማንኛውም ድርጅት ጋር ወያኔ እስካልሆነ ድረስ የባዕድ ደግሞ ቅጥረኛ ወይ ሻቢያ አሽከር ወይም የባዕድ ቅጥረኛ ኢትዮጵያን በሚጎዳ ደረጃ ወይም የአረብ ወይ ግብጽ ምናምን ቅጥረኛ ሆኖ ኢትዮጵያን የሚጎዳ ካልሆነ በስተቀር ኢትዮጵያ ብሎ የት የሚነሳ ማንኛውም ቡድን ትንሽ ሆነ ትልቅ አብረን ለመስራት ዝግጁ ነን ብለናል። ዝግጁ ከሆኑ ይሄ ህብረት ይመሰረታል፣ ካልሆነ የግል ትግላችን እንቀጥላለን።
በመጨረሻ በሀገራችን ውስጥ በአሁኑ ሰዓት የተከታተለውን ህዝባ ጸረወያኔ ህዝባዊ ትግል አስመልክቶ በትግሉ በትግሉ መስመር ላይ በግንባር ቀደምትነት እንደሚገኝ ድርጅት መሪነቱ ለሰፊው ህዝብ ወይም ደግሞ ለህዝቡ የሚያስተላልፉት መልእክት ካለ
ወንኛ ዋናው መልእክት በሀባቡ ኩል ትግላችን ይጠናከር ነው። ትግላችን ደግሞ ለኢትዮጵያ ነው። እና አሁን በጎንደር የታየው ደማቸው ሌሎቹ የኛ ደም ነው የሁላችን ደም አንድ ነው ብለው ሰንደቅ ዓላማችንን አንስተው ኢትዮጵያ የሆነ ጥያቄ ወደፊት አድርገው የታገሉትና ሊጸኑ ባመጹም ሊጸኑ ይፈልጉ ይሄን ነው እንደገፈውኛ ይሄኛ እንዲኖር ምን ፈልገው ትግል ነው ይሄ በሁሉ ቦታ እንዲኖር ነው ምን ፈልገው የሙስ ከተማ አድማ ባንድ ቦታ አይደለም በመላ ኢትዮጵያ በመላ ተጠቅላላ ስራ ማቆም አድማ እንዲታጀብና እንዲታይና የወያኔ ውልቀት እንዲፋጠን ነው የምንፈልገው። ስለዚህ ህዝብን መከፋፈል ያቃ በተለይ በብሔረሰብ በጎጥ በመናም ባውራጃ መከፋፈል መቆም አለበት። ወያኔን ዋና ጠላት ሆኖ ወያኔ ላይ መረባረብ ያስፈልጋል። እና የድርጅታውን ስኩቻና ስልጣን ክፍፍል ዋጋ የለም ነው ዛቱ መጀመሪያ የለማ ቦታው መኖር እኮ አገር መኖር አለበት እኮ እዛ ቦታ ለጠብም ለመድረስ። ስለዚህ አገራችን ኢትዮጵያን አስቀድመን ለኢትዮጵያ ብለን መታገል ሁለተኛ መድፈር አለብን። ጠላታችን ወያኔ ማንንም የማይወግረው የማይቻል ኃይል እነሱ የነሱ ፕሮፓጋንዳ ነው እናሯሩጣቸዋለን በፊትም አሯሩጣቸዋለን። እና አንድ ከሆነን ብዙ ጊዜ አይቆዩም። ስለዚህ አንድነት ያስፈልገናል ለኢትዮጵያ መቆም ያስፈልገናል ጸንቶ መታገል ያስፈልጋል። መስዋዕትነት ደግሞ የሚጠይቅ ትግል መሆኑን መረዳትና ለመስዋዕትነት ዝግጁ መሆን አለብን። እና እንነሳ በጋራ ነው የኔ መልእክት።
አቶ ያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የከፍተኛው አመራር ኮሚቴ አባል በማዕከላችን ተገኝተው ላቀረብናቸው ጥያቄዎች መልስ ስለሰጡን በራሴና በፍኖተ ርዕይ ዝግጅት ክፍል አባሎች ከፍተኛ ምስጋናዬን አቀርባለሁ።